ይህ የአሜሪካ ድምፅ ነው። የአሜሪካ ድምፅ በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሰዓት ቻናል 57 ዲግሪ ስዌስት ከዋሽንግተን ዲሲ በቀጥታ የሚያስተላልፍላችሁ የዛሬ ጥቅምት 30 2016 ዓ.ም ስርጭታችን ጀመረ። በተለያዩ ግጭቶች ምክንያት ሰላም ርቆት በሰነበተው የኦሮሚያ ክልል ሰላም እንዲወርድ ጥረት እየተደረገ መሆኑን የክልሉ መንግስት አስታወቀ።
ልዩነቶቹ በንግግር እንዲፈቱ ይፈልጋል እንፈልጋለን። ያ ነው ያረግነው ያለነው። በተመሳሳይ ሌላም ወገንም እንደዚህ አይነት ቁርጠኝነት ማምጣት አለበት የሚለው ማስተጥ እንፈልጋለን ማለት ነው።
የክልሉ የመንግስት ኮሙኒኬሽን ቢሮ ኃላፊ ሆኑትን አቶ ኃይሉ አዱኛን ነው ቀደም ብለን የሰማናቸው። ዝርዝሩ ጉዳይ በምሽቱ ተካቷል። ሌሎች ቀጠና አቀፍና ዓለም አቀፍ ጉዳዮች በምሽቱ ይዳሰሳሉ። ተነስተን እንደምን አምሽታችኋል እንደምን ሏችኋል? ሀብታሙ ዝዩም እያስተናገድኳችሁ እቆያለሁ። ብርሃን ኃይሉ ከስቱዲዮ ዝግጅቱን ታቀናብርልናለች። ዋና አዘጋጃችን ጽዮን ግርማ ናት። እስከ ምሽቱ 4 ሰዓት ድረስ አብረናችሁ እንቆያለን። እናንተም አብራችሁን እንድትቆዩ ይሁን። አስቀድመን አጫጭር የዓለም ዜናዎችን እናስደምጣችኋለን። እንግዶል ይጠብቃችኋል።
በድጋሚ እንደምን አመሻችሁ። ሳውዲ አረቢያ ከአፍሪካ ሀገራት ጋር የ533 ሚሊዮን ዶላር ስምምነት ልትፈራረም ነው መባሉ፣ በሆስፒታሎች ላይ ጥቃት መድረሱን ተከትሎ በሺ የሚቆጠሩ ፍልስጤማውያን ወደ ደቡብ ጋዛ በመሸሽ ላይ ናቸው፣ እንዲሁም ሱስ አስያዥ መድኃኒትና ሌሎችንም የያዙ ደብዳቤዎች ወደ ምርጫ ቢሮዎች ተልከው ተገኙ የሚሉት ለምሽቱ ከያዝናቸው ውስጥ ይገኙበታል። ወደ ዝርዝሩ እናልፋለን። የሳዑዲ የልማት ፈንድ ከአፍሪካ ሀገራት ጋር የ533 ሚሊዮን ዶላር ስምምነት እንደተፈራረመ የአገሪቱ የገንዘብ ሚኒስትር መሐመድ አልጃንዳን ሪያድ ላይ እየተካሄደ ባለው የሳዑዲ አረቢያና የአፍሪካ የኢኮኖሚ ኮንፈረንስ ላይ ይፋ አድርገዋል። ሚኒስትሩ በተጨማሪም ጋናና ሌሎች ሀገራትም ያሉባቸውን ዕዳዎች በተመለከተ ከአገሮቻቸው ጋር እየሰሩ እንደሆነ አስታውቀዋል። 700 ቢሊዮን ዶላር የያዘው የአገሪቱ የልማት ፈንድ በአፍሪካ ውስጥ የሚያመጣ መዋለ ንዋይ እንደሚያፈስ የሳውዲ የመዋለ ንዋይ ሚኒስትር ካሊድ አልፋሊህ በኮንፈረንሱ ላይ አስታውቀዋል። የአገሪቱ የኃይል ሚኒስትር ልዑል አብደልአዚዝ ቢን ሳልማን የኃይል ትብብርን የተመለከቱ ቅድመ ስምምነቶች ከናይጄሪያ፣ ሴኔጋል፣ ቻድና ኢትዮጵያ ጋር በኮንፈረንሱ ላይ መፈራረማቸውም ታውቋል። ለሆስፒታልና ግድብ ግንባታ የሚውል የ158 ሚሊዮን ዶላር ስምምነት ከሳዑዲ የልማት ፈንድ ጋር መፈራረማቸውን የሞዛምቢኩ የገንዘብ ሚኒስቴር አስታውቋል ሲል ሮይተርስ ዘግቧል። የኢትዮጵያው ጠቅላይ ሚኒስትር አብይ አህመድና የኤርትራው ፕሬዚደንት ኢሳያስ አፈወርቂ በሪያዱ ኮንፈረንስ ላይ በመሳተፍ ላይ መሆናቸው ታውቋል። አድማጮቻችንና ተመልካቾቻችን የሪያዱን ኮንፈረንስ በተመለከተ ወደ በኋላ ላይ በሚኖረን የትንታኔ ክፍለ ጊዜ ሰፋ ያለ ዘገባ ይኖረናል። ከእስራኤልና ሐማስ ጦርነት ለመሸሽ በሆስፒታል ተጠልለው የነበሩ በሺ የሚቆጠሩ ፍልስጤማውያን ዛሬ ወደ ደቡብ ጋዛ በመሸሽ ላይ መሆናቸው ተነግሯል። በሆስፒታሎች አካባቢ ጥቃት በመድረሱ ለቀው ለመውጣት መገደዳቸውን የአሶሴትድ ፕሬስ ዘገባ አመልክቷል። ትናንት ምሽት 4 በሚሆኑ ሆስፒታሎች ላይ ጥቃት መድረሱ ተዘግቧል። በሰሜን ጋዛ በከተማ ውስጥ የሚደረገውን ውጊያ የሸሹ ሌሎች ፍልስጤማውያንን ተቀላቅለዋል ተብሏል። በጋዛ ከ11,000 በላይ ሰዎች መሞታቸውን ባለሥልጣናት በማስታወቅ ላይ ናቸው። በ10,000 የሚቆጠሩ ሰዎች የተጠለሉበትና ሺፋ ተብሎ በሚጠራው የጋዛ ትልቁ ሆስፒታል ግቢ እና የማዋለጃ ክፍል ላይ ዛሬ ማለዳ ጥቃት መድረሱ ተዘግቧል። የጋዛ ጤና ሚኒስቴር ቃል አቀባይ ለጥቃቱ እስራኤልን ተጠያቂ ቢያደርጉም በገለልተኛ ወገን ማረጋገጥ እንዳልተቻለ ሪፖርቱ አመልክቷል። ይህ በእንዲህ እንዳለ እስራኤል ጋዛን ይዞ ለመቆየት ፍላጎት እንደሌላት የአገሪቱ ጠቅላይ ሚኒስትር ቤንጃሚን ነታንያሁ ትናንት ሐሙስ ከፎክስ ኒውስ ጋር ባደረጉት ቃለ ምልልስ ላይ ተናግረዋል። በዚህ ሳምንት መጀመሪያ ላይ እስራኤል የጋዛን የጸጥታ ሥራ እና ሁኔታ ትቆጣጠራለች ሲሉ ነታንያሁ ቢናገሩም ዝርዝር ነገሮችን ግን አልገለጹም ነበር። የሐማስ ታጣቂ በእስራኤል ላይ ጥቃት እንዳይሰነዝር እምነት የሚጣልበት ኃይል በጋዛ ውስጥ መኖር እንዳለበት ነታንያሁ አመልክተዋል። ግብ አስቀምጫለሁ፣ የጊዜ ሰሌዳ ግን አላወጣሁም፣ ምክንያቱም ጊዜ የሚፈጅ ጉዳይ ነው ያሉት ነታንያሁ የሰላማውያን ሰዎች ጉዳት ለመቀነስና አሸባሪ ብለው በጠሩት ሐማስ ላይ ጥቃቱን ለማጠናከር እየሰሩ እንደሆነ ተናግረዋል። እስካሁን በጥሩ አኳኋን እየሄደ ነው ብለዋል ጠቅላይ ሚኒስትሩ። ዋይት ሀውስ በቀናት የሚቆጠር ሰብአዊ ተኩስ አቁም እንዲኖር ላቀረበው ጥያቄ የመለሱት ነታንያሁ በሐማስ ላይ የሚደረገው ጥቃት እንደማይቋረጥ አጽንተው እያለፈ ግን ሲቪሎች ከውጊያ ቀጠናው እንዲወጡ ለማስቻል ለሰዓታት የሚቆጠር እፎይታ እንደሚኖር አስታውቀዋል። በጦርነቱ እስካሁን 10,800 እንደተገደሉና ከእኒህም ከሦስት እጁ ሁለቱ ሴቶችና ሕፃናት እንደሆኑ በሐማስ የሚተዳደረው የጤና ሚኒስቴር ገልጿል። ቁጥሩን በገለልተኛ ወገን ማረጋገጥ ባይቻልም ሚኒስቴር መስሪያ ቤቱ ከዚህ ቀደም ያወጣቸው የነበሩ አሃዞች ታማኒ እንደነበሩ የተባበሩት መንግስታት ድርጅት አስታውሷል። አድማጮቻችንና ተመልካቾቻችን ይህ ዜና በቀጥታ የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ነው። በጦርነት በወደመችው የመን የኢንተርኔት አገልግሎት ዛሬ አርብ ለሰዓታት ተቋርጦ እንደነበር ታውቋል። መቋረጡ የተከሰተው የሁቲ አማጽያን በእስራኤልና አሜሪካ ኢላማዎች ላይ ጥቃት መሰንዘራቸውን ተከትሎ እንደሆነ ተነግረዋል። መቋረጡ የተከሰተው በጥገና ሥራ ምክንያት እንደሆነ ባለሥልጣናት በመናገር ላይ ናቸው። 10 ሚሊዮን ተጠቃሚዎች ያሉትና በኢራን በሚደገፉት ሁቲ የሚተዳደረው የመን ኔት የተሰኘው የኢንተርኔት አቅራቢ እንቅስቃሴ ለሰዓታት ተቋርጦ እንደነበር ታውቋል። በመላው ዓለም የኢንተርኔት መቋረጥን የሚከታተለው ኔት ብሎክስ እና ክላውድ ፌር የተሰኘው የኢንተርኔት አገልግሎት ኩባንያ በየመን መቋረጥ እንደነበር ቢያስታውቁም ምክንያቱን ግን አልገለጹም። መቋረጡ የመጣው በኢራን የሚደገፉት የሁቲ አማጽያን በእስራኤልና አሜሪካ ኢላማዎች ላይ ጥቃት መሰንዘራቸውን ተከትሎ ነው። የሁቲ አማጽያን ትናንት ሐሙስ ኢላት የተሰኘውንና በቀይ ባህር ላይ የሚገኝን የእስራኤል የወደብ ከተማ ማጥቃታቸውን አስታውቀዋል። ከዚህ በተጨማሪም ሁቲዎች በዚህ ሳምንት ኤምኪው የተሰኘን የአሜሪካን ድሮን በሚሳይል መጥተው መጣላቸው ታውቋል። ጥቃቶቹ በመካከለኛው ምስራቅ ቀጠናዊ ጦርነት እየተነሳ ነው የሚል ስጋት ፈጥሯል። የሁለት ሲደመር ሁለት ምክክር በሚባል የሚታወቀው የአሜሪካና የህንድ የውጭ ጉዳይና የመከላከያ ሚኒስትሮች የጋራ ውይይት በህንድ ኒው ደሊ መካሄዱ ተሰምቷል። የአሜሪካው የውጭ ጉዳይ ሚኒስትር አንቶኒ ብሊንከን እንዲሁም የመከላከያ ሚኒስትሩ ሎይድ ኦስትን ከህንድ አቻዎቻቸው ከሆኑት የውጭ ጉዳይ ሚኒስትር ሰብራማኒያም ጃይሻንካር እና ከመከላከያ ሚኒስትሩ ራጅናት ሲንግ ጋር ኒው ደሊ ላይ መክረዋል። በዓለም አቀፍና ቀጠናዊ የጸጥታ ስጋቶች በተለይም የእስራኤልና የሐማስ ጦርነትን በተመለከተ እንደተወያዩ የአሶሴትድ ፕሬስ ዘገባ አመልክቷል። ህንድ፣ ዩናይትድ ስቴትስ፣ ጃፓን እና አውስትራሊያ ኳድ ተብሎ የሚጠራውና በቀጠናዊ ጸጥታ ላይ ያተኮረ ቡድን አባል አገራት ናቸው። የቻይናን እያየለ የመጣ ተጽዕኖ ለመመከት ያለመ ቡድን እንደሆነ ተነግሯል። በሌላ በኩል ህንድ ከሩሲያ ጋር ያላትን የመከላከያና የኢኮኖሚ ግንኙነት አጥብቃ ቀጥላለች። ይህም ሩሲያን ለማግለል የሚጥረውን የምዕራቡ ዓለም ያበሳጨ ጉዳይ ነው ተብሏል። በመጨረሻም ፈንትነል የተሰኘውን ሱስ የሚያስዝ የውጋት መድኃኒትና ሌሎችንም የያዙ ደብዳቤዎች በአሜሪካ በአምስት ግዛቶች ውስጥ በሚገኙ የምርጫ ቢሮዎች ማን እንደላካቸው ለማወቅ ጉዳዩ የሚመለከታቸው ባለሥልጣናት ጥረት በማድረግ ላይ ናቸው። በካሊፎርኒያ፣ ጆርጂያ፣ ነቫዳ፣ ኦሪገን እና ዋሽንግተን ግዛቶች የሚገኙ የምርጫ ቢሮዎች ኢላማ እንደሆኑ የአሶሴትድ ፕሬስ ዘገባ አመልክቷል። ምርጫውን አቁሙ የሚል ጽሑፍ የያዘና ፖርትላንድ፣ ኦሪገን የሚገኝ ፖስታ ቤት ምልክት የተደረገበት ደብዳቤ እንደደረሳቸው ፒርስ አውራጃ የሚገኘው የታኮማ ዋሽንግተን ኦዲተር ቢሮ አስታውቋል። ፕሬዝደንታዊ ምርጫ ከፍተኛ ፉክክር ወደሚታይበት ጆርጂያ ግዛት በሚገኘው ፉልተን አውራጃ ምርጫ ቢሮ የተላከን ደብዳቤ በመንገድ ላይ ሳለ ለመያዝ ጥረት በመደረግ ላይ መሆኑንም ዘገባው አመልክቷል። ፉልተን አውራጃ የቀድሞ ፕሬዝደንት ዶናልድ ትራምፕ ያለፈውን ምርጫ ውጤት ለመቀየር ሞክረዋል ተብለው ክስ የቀረበባቸው የምርጫ ክልል ነው። ከተላኩት ደብዳቤዎች ውስጥ አራቱ ፈንትነል የተሰኘውን ሱስ የሚያስይዝ የውጋት መድኃኒት እንደያዙ የፌዴራሉ ምርመራ ቢሮ ኤፍቢአይ እና የአሜሪካ ፖስታ ምርመራ አገልግሎት አስታውቀዋል። ሌሎች ደብዳቤዎች ተልከው እንደው ለመያዝ ሕግ አስከባሪዎች ጥረት በማድረግ ላይ መሆናቸውም ታውቋል። ክብራትና ክብራን፣ ለምሽቱ የተመደበው የዜና ክፍለ ጊዜ በዚሁ ተጠቃልሏል። ለቀሪው ክፍለ ጊዜ ወደ ሀብታሙ መራቸዋሉ።
እንግዲህ ወልዴን ለዓለም ዜናው አመሰግናለሁ። በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁን የዛሬ አርብ የምሽት ስርጭታችንን ነው እያዳመጣችሁ ያላችሁት አድማጮቻችን እንዲሁም ተመልካቾቻችን። ዛሬ ምሽት በምስልና ድምፅ ቅንብሩ ሲሳይ አሸናፊና ግርማ ደገፋም አብረውኛሉ። የዌብና ማህበራዊ ድረገጽ አቀናባሪያችን አበባየው ገበያው፣ ዋና አዘጋጅ ደግሞ ጽዮን ግርማ ናት። ዝግጅቶቻችን ከራዲዮ በቴሌቪዥን በተጨማሪ በዌብሳይታችን አምሃሪክ ዳት ቪኦኤ ኒውስ ዳት ካም፣ በፌስቡክ አት ቪኦኤ አምሃሪክ ላይ በቀጥታ እየተደመጡ ይገኛሉ። የድምፅ አሊያም የጽሑፍ መልእክት ለመተው የምትፈልጉ ብትኖሩ 2022059942 የዋትሳፕ መስመራችንን ተጠቀሙ። አሁን ወደ ዕለቱ አብይ ርዕስ ዘገባ እንሻገር። በመላው የኦሮሚያ ክልል ሰላም እንዲወርድ ሁሉንም አማራጮች በትጋት እየተገበረ እንደሚገኝ ክልላዊ መንግስቱ አስታወቀ። የክልሉ የመንግስት ኮሚኒኬሽንስ ቢሮ ኃላፊ አቶ ኃይሉ አዱኛ ዛሬ አርብ ለጋዜጠኞች በሰጡት መግለጫ በመንግስትና በኦሮሞ ነጻነት ሰራዊት መካከል እየተደረገ ስላለው ድርድር ተጠይቀው የመንግስት ሰላምን የማውረድ ፍላጎት በቦታው ነው ሲሉ ምላሽ ሰጥተዋል። በጸጥታ ችግር ከኦሮሚያ ክልል ተፈናቅለው በአማራ ክልል ስለሚገኙ ተፈናቃዮችም የመለየቱ ስራ ተጀምሯል ብለዋል አቶ ኃይሉ። የዚህን ጉዳይ ዝርዝር ገልሞ ዳዊት ያካፍለናል።
የኦሮሚያ ክልል የመንግስት ኮሚኒኬሽንስ ቢሮ ኃላፊ አቶ ኃይሉ አዱኛ ዛሬ አርብ ጥቅምት 30 ቀን 2016 ዓ.ም የሰጡት መግለጫ በክልሉ የቆየውን ግጭት በማስወገድ ሰላምን ለማስፈን ያለመ የኢትዮጵያ ፌዴራላዊ መንግስትና የኦሮሞ ነጻነት ሰራዊት ሁለተኛ ዙር ድርድር ባለፈው ማክሰኞ በታንዛኒያ ዳሬ ሰላም እንደተጀመረ ከተገለጸ በኋላ የመጀመሪያው ነው። ለአደራዳሪዎቹ ቅርበት ያላቸው ምንጮች ለአሜሪካ ድምጽ እንደገለጹት በሁለቱም ወገኖች ዘንድ ወደ ዘላቂ መፍትሄ ለመድረስ እየታየ ያለው ቁርጠኝነትና ውሳኔ የሚደነቅ ነው። አቶ ኃይሉ አዱኛ በዛሬው መግለጫቸው ስለ ድርድሩና ስለ ክልሉ ሰላም ለተጠየቁት ቀጥተኛ ምላሽ ባይሰጡም መንግስት በመላው የክልሉ አካባቢ ሰላም እንዲወርድ አሁንም ለድርድር እድል ይሰጣል ብለዋል።
ለሰላም ቀድመን እንሰጣለን። ልዩነቶቹ በንግግር እንዲፈቱ ይፈልጋል እንፈልጋለን። ያ ነው ያረግነው ያለነው። በተመሳሳይ ሌላም ወገንም እንደዚህ አይነት ቁርጠኝነት ማምጣት አለበት የሚለው ማስረጥ እንፈልጋለን ማለት ነው። ስለዚህ አሁንም ማድረግ የምንችለው የምናደርገው ሁሉ ለሰላም ነው ማለት ነው። በራችን ለሰላም ክፍት ነው። ህዝባችን ወጥቶ እንዲገባ አምርቶ እንዲኖር የበለጸገ ኑሮን እንዲኖረው እንፈልጋለን። በተመሳሳይ መልኩ ሌላውም አካል የራሱን ሚና እንዲጫወት እንፈልጋለን። በእኛ በኩል ያለውን ጥረት አጠናክረን እንቀጥላለን። ለዚህ ቁርጠኛ መሆናችንን ማሳወቅ እንፈልጋለን። በእኛ በኩል ያለው ሁሉም በሰላም እንዲያልቅ እንፈልጋለን። ለዛም እንሰራለን። በተመሳሳይ የሚመለከተው ወገንም እንደ ተመሳሳይ የሆነ ቁርጠኝነት ሊያሳይ ይገባል የሚል እምነት አለኝ።
የኢትዮጵያ ፌዴራላዊ መንግስትም ሆነ የኦሮሞ ነጻነት ሰራዊት ስለ ድርድሩ ውጥንም ሆነ ስለመቀጠሉ እስከዛሬ የሰጡት አስተያየትም ሆነ በይፋ ያወጡት መግለጫ የለም። ለአደራዳሪዎቹ ቅርበት ያላቸው ምንጮች ግን ኢትዮጵያዊው የምስራቅ አፍሪካ የልማት በየነ መንግስታት ባለስልጣን ኢጋድ ዋና ጸሐፊ ዶክተር ወርቅነህ ገበየሁ እንዲሁም የአሜሪካ፣ የኬንያና የኖርዌይ መንግስታት አመቻችነት ሚና እየተጫወቱ እንደሆነ አመልክተዋል። የአሜሪካ ድምጽ ድርድሩ በዛሬው ዕለት ስለሚገኝበት ሁኔታ ለመረዳት ያደረገው ጥረት ለጊዜው አልተሳካም። ይኸው ሁለተኛው ዙር ድርድር መጀመሩ እየተነገረ ያለው ባለፈው ዓመት ሚያዝያ ወር አጋማሽ የተካሄደው የመጀመሪያው ዙር የቅድመ ድርድር ንግግር ያለ ስምምነት ከተጠናቀቀ ከስድስት ወራት በኋላ ነው። በሌላ በኩል አቶ ኃይሉ አዱኛ በዛሬው መግለጫቸው ከኦሮሚያ ክልል በተለይ በጸጥታ ችግር ተፈናቅለው በአማራ ክልል ተጠልለው ስለሚገኙ ዜጎች አንስተዋል። የሁለቱ ክልሎች አመራሮች ተፈናቃዮቹን ወደ የቀያቸው ለመመለስ ባለፈው ሳምንት ስምምነት ላይ እንደደረሱ አቶ ኃይሉ አውስተው አሁን የመለየቱ ስራ እንደተጀመረ አስታውቀዋል።
ቡቃቶታ ወልቀበቴ ከሮሮ ወሎቀ ባፍኔ ረሞቱ መናኑ አማራው ጅኒ
ተፈናቃዮችን አስመልክቶ ከአማራ ክልል ጋር እቅድ አውጥተን በመስራት ላይ ነን። አሁን የተፈናቃዮቹን ማንነት በመለየት ሂደት ላይ ነን። ይኸውም ተፈናቃይ ማን ነው? የተፈናቀለው ከየት ነው? ለመፈናቀሉ ማስረጃ ምንድን ነው? በሚሉ መጠይቆች መሰረት ተጣርተው ከአማራ ክልል የሚመጣው መረጃ በኦሮሚያ ክልል ካለው ጋር ተመሳክሮ የተፈናቀለበት ቀበሌ ነዋሪም ምስክርነት ከሰጠ በኋላ የመመለሱ ስራ ይከናወናል።
በሌላ በኩል አቶ ኃይሉ የክልሉን የግብርና እንቅስቃሴ አስመልክቶ ዘንድሮ ከ9 ሚሊዮን ሄክታር በላይ መሬት በዘር እንደተሸፈነ በዚህም ከ265 ሚሊዮን በላይ ኩንታል ምርት እንደሚጠበቅ ተቆመዋል። በአሁኑ ወቅት በልዩ ልዩ የክልሉ ዞኖች እየጣለ ያለው ዝናብ የደረሰውን አዝመራ እንዳያበላሽ የእልም ሰብሰብ ስራው በተቻለ መጠን እንዲፋጠን እየተደረገ ነው ብለዋል። የኮሌራና የወባ ወረርሽኞች በልዩ ልዩ የኦሮሚያ ክልል ዞኖች እንደተከሰቱም አቶ ኃይሉ በመግለጫቸው ተክሰዋል። ኮሌራ በ11 ዞኖች በሰባት ከተሞችና በ83 ወረዳዎች መከሰቱን፣ በበሽታው ከተጠቁት ከ10000 በላይ ሰዎች የህክምና ክትትል መደረጉን፣ ከ2 ሚሊዮን በላይ ለሚደርሱት ደግሞ ክትባትም እንደተሰጠ አስረድተዋል። የወባ በሽታ ደግሞ በሰባት ዞኖች እንደተከሰተና ከ600000 በላይ ሰዎችን እንዳጠቃ የገለጹት አቶ ኃይሉ ለነዚህም ህክምና እንደተደረገ ረገና ከ7 ሚሊዮን በላይ ያልጋ ጎበሮች እንደተከፋፈሉ አስታውቀዋል። ለአሜሪካ ድምጽ ገልሞ ዳዊት ከአዲስ አበባ።
ወመከታተል ላይ ያላችሁት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ስቱዲዮ በቀጥታ እየቀረበ የሚገኘውን የአርብ ምሽት ስርጭታችን ነው። ቀደም ብሎ ገልሞ ያስደመጠን የምሽቱን አብይ ርዕስ ዘገባ ነበረ። የትንታኔው መጽሔት ይቀጥላል። ሳውዲ አረቢያ ከአፍሪካ ሀገራት ጋር ለመጀመሪያ ጊዜ በሪያድ እያካሄድ ባለችው የኢኮኖሚ ጉባኤ ላይ የ533 ሚሊዮን ዶላር ስምምነት እንደምትፈራረም አስታውቃለች። የኢትዮጵያ ጠቅላይ ሚኒስትር አብይ አህመድና በርካታ የአፍሪካ መሪዎች በጉባኤው ላይ እየተሳተፉ ናቸው። ከቅርብ ጊዜ ወዲህ እየተለመደ የመጣው የአፍሪካ ሀገራት መሪዎች ወደ አንድ ሀገር በመጋበዝ የሚካሄድ ጉባኤ ከጠቀሜታው ባሻገር በአፍሪካ ላይ የተለያዩ ተጽዕኖዎች እንደሚኖሩት የፖለቲካና ዓለም አቀፍ ግንኙነት መምህሩ ረዳት ፕሮፌሰር በፍቃዱ ዳባ ገልጸዋል። ዛሬ እንደ አዲስ በተጀመረው የሳውዲ አፍሪካ ጉባኤም አገሪቱ አቅሟን ለማሳየትና ተደማጭነቷን ለማሳደግ የምትጠቀምበት እንደሆነ መምህሩ አክለው ገልጸዋል። ኬኔዲ አባተን ያነጋግራቸው።
በሳውዲ አረቢያ ሪያድ ዛሬ ጥቅምት 30 ቀን 2016 ዓ.ም ምረት በተጀመረው የሳውዲ አፍሪካ ጉባኤ ላይ የሳውዲ ልማት ፈንድ ከአፍሪካ ሀገራት ጋር የ533 ሚሊዮን ዶላር ስምምነት እንደሚፈራረም የሀገሪቱ የገንዘብ ሚኒስትር ሞሐመድ አልጃዳን የጉባኤው አካል በሆነው የሳውዲ አፍሪካ ኢኮኖሚ ኮንፈረንስ ላይ ይፋ አድርገዋል። በጉባኤው ላይ የኢትዮጵያውን ጠቅላይ ሚኒስትር አብይ አህመድና የኤርትራ ፕሬዝዳንት ኢሳያስ አፈወርቂን ጨምሮ የተለያዩ የአፍሪካ ሀገራት መሪዎች በመሳተፍ ላይ ናቸው። የመላው ወይም የአብዛኛው የአፍሪካ ሀገራት መሪዎችን በአንድ ሀገር በመጋበዝ የሚካሄዱ መሰል ጉባኤዎች ከቅርብ ዓመታት ወዲህ እየተለመዱ መጥተዋል። በአሁኑ ወቅት በቤልት ኤንድ ሮድ ኢኒሼቲቭ ውስጥ የተጠቃለለውንና በቅርቡ የተካሄደውን የቻይና አፍሪካ ጉባኤ ጨምሮ የዩናይትድ ስቴትስ አፍሪካ፣ የሩሲያ አፍሪካ፣ የህንድ አፍሪካና የቱርክ አፍሪካ ጉባኤዎችም ተጠቃሽ ናቸው። በከፍተኛ ትምህርት ተቋማት የፖለቲካና ዓለም አቀፍ ግንኙነት መምህር የሆኑት ረዳት ፕሮፌሰር በፍቃዱ ዳባ በዚህ ጉዳይ ላይ በሰጡን አስተያየት በምጣኔ ሀብት የተሻለ ደረጃ ላይ የሚገኙ ሀገራት የአፍሪካን መሪዎች በአንድ መድረክ ጋብዘው የሚካሄዱ ጉባኤዎች ጠቀሜታም ጉዳትም አላቸው ይላሉ።
እንግዲህ ጠቀሜታው ከነኛ ሀገሮች ጋር ባይላተራሊ እንግዲህ ንግድ ስምምነት ተፈራርሞ እርዳታ ኢንቨስትመንት ለመጥራት ያስችላቸዋል። በጥሩ ታማኝ ሆኖ ለሀገር ተቆርቆሮ የሚሰሩ ከሆነ ነገሩ ለአፍሪካ ይጠቅማል። ግን እንደ ሀገር አንድ ሉዓላዊ 54 ሀገር በአንድ ሀገር ስጠራ አንደኛ ለአፍሪካ ስምም ለአፍሪካ ዜጎችም ትንሽ የበታችነት ሌሎች የሚሉትን ነገር በእኛ ላይ የሚፈልጉትን ነገር የመጫን አዝማሚያ እነሱ የሚሉትን ብቻ መስራት አይነት ነገር ሊያስከትል ይችላል እና ይሄ ለወደፊት በጥንቃቄ መታየት ያለበት ነገር ነው። የክብር ጉዳይ ነው። የቦታም በዓለም ላይ ያለ ቦታ አንተ በራሴ እንደማካ አንድ ሉዓላዊ ሀገር የራስን ድምፅ በፈለግከው ሰዓት ማሰማት ሲገባ ሰው ቤት ተጠርተ የሰውን ሀሳብ ነው የምታስተጋባውና ያ ትንሽ ከብድ ይመስለኛል። እንደ ሉዓላዊ ሀገር መሆን አልነበረበትም።
በሪያድ ዛሬ የተጀመረው ጉባኤ ዓላማ በሀገሪቱና በአፍሪካ መካከል ያሉ የፖለቲካ የምጣኔ ሀብት ኢንቨስትመንት ሰላምና ጸጥታ እንዲሁም የባህል ግንኙነቶችን የማጎልበት ዓላማ ያለው እንደሆነ የሳውዲ አረቢያ መንግስት አስታውቋል። የፖለቲካና ዓለም አቀፍ ግንኙነት መምህሩ ረዳት ፕሮፌሰር በፍቃዱ ዳባ በበኩላቸው ጉባኤው ለሳውዲ ከዚህ ያለፈ ትርጉም አለው ይላሉ።
በዓለም ላይ መንግስታት ቲዮሬቲካሊ ሉዓላውያን ናቸው ይባላል። በተግባር ስታይ እንግዲህ አቅም ነው። አፍሪካ እንግዲህ በዓለም ላይ ያላት 54 ሀገር ሆነው ሳውዲን በመታከል ሀገር መጣራቱ ነገሩ በሉዓላዊነት አይን ስታይ ይከብዳል። ግን ሳውዲ እንግዲህ በጣም ሀብታም ሀገር ናት። በዓለም ላይ ያላትን ቦታ ተሰምነት ከፍ ለማድረግ የውጭ ግንኙነቷ አካል አርጋ ነው አሁን አፍሪካን እንግዲህ ስብስባ የምታናግረው። በዛው ሰበብ የራሷን የውጭ ጉዳይ በተለይ አሁን በዚህ በማዕከለኛ ምስራቅ ውስጥ እየተፈጠረ ያለውንም ነገር ተሰምነቷን ከፍ ለማድረግም ጭምር ነው ብዬ ነው የማስበው። እንግዲህ አቅሟ እየጎለበተ ጡንቻውን እያሳየች በዓለም ላይ በአፍሪካ ውስጥም እንግዲህ በአፍሪካ በኢንቨስትመንት በሌላም ሰበብ መጥተው በእኛ ሀገር ውስጥ ፍላጎታቸውን ማስፈጸሚያ ወደ ማድረግም ሊሄዱ ይችላሉ ማለት ነው።
የአፍሪካ ሀገራት በጋራ ከአንድ ሀገር ጋራ የሚያደርጉት ጉባኤ ኢፍትሃዊና ክብረነክ እንደሆነ በመግለጽ የሚተቹ አካላት አሉ። ይህን መሰል ጉባኤዎች የሁሉንም የአፍሪካ ሀገራት መሪዎች ከማሳተፍ ይልቅ በአፍሪካ ህብረት ውክልና መካሄድ እንዳለባቸውም ይገልጻሉ። በዚህ ሐሳብ የሚስማሙት ረዳት ፕሮፌሰር በፍቃዱ ለዚህ መፍትሄው አንድነት ነው ይላሉ።
በዓለም ላይ እንደው ፍትህ ቢኖር አፍሪካ ሴኩሪቲ አባል ጭምር መሆን ነበረባት። ቋሚ የሴኩሪቲ ካውንስል አባል መሆን ነበረብን እና ይሄ እንግዲህ ምንድነው ያለን ተሰምነት ያለን አቅም ውስን መሆን፣ ከዛም ባለፈ ደግሞ ብዙ መሪዎች በህዝብ ዘንድ ያላቸው ቅቡልነት ደካማ ነው። ስለዚህ ይሄን ስለማያውቁ ምዕራባውያንም በዚህ ሰበብ የተወሰነ እርዳታ ኢንሴንቲቭ ሰጥተው በዛ ሰበብ እንግዲህ እነሱን የራሳቸው የውጭ ጉዳይ ማስፈጸሚያ መሳሪያ አድርጎ ነው የምጠቀሙት እና ይህን አላግባብ ተጽዕኖ መቋቋም መቻል አለበት። አፍሪካ መሪዎች እኮ አንድ አፍሪካ መሆን ቢችሉ ተሰምነቱም አቅሙም ሁሉም ነገር ነበራ የህብረትን አስፈላጊነት ማየት የሚችሉበት አጋጣሚ ይመስለኛል።
ለሶስት ቀናት እንደሚቆይ በተገለጸው የሳውዲ አፍሪካ ጉባኤ ላይ 700 ቢሊዮን ዶላር ያንቀሳቀሳል የተባለው የሳውዲ ልማት ፈንድ ከሚያደርገው ስምምነት በተጨማሪ አገሪቱ ከአፍሪካ ሀገራት ጋር ሌሎች ስምምነቶችንም እየፈጸመች ነው። ከጉባኤው ጎን ለጎን የአፍሪካ መሪዎችም እርስ በርስ የሁለትዮሽ ውይይቶችን በማድረግ ላይ ሲሆኑ፣ ጠቅላይ ሚኒስትር አብይ አህመድም ከጅቡቲና ከሶማሊያ መሪዎች ጋር መወያየታቸውን በማህበራዊ የትስስር ገጻቸው አስታውቀዋል። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ።
ኬኔዲ አባተን አመሰግናለሁ። ወደ ቀጣዩ ዘገባ ስንሻገር በሐዋሳ ከተማ የሚገኘው የሲዳማ ፌዴራሊስት ፓርቲ ዋና ጽህፈት ቤት በመንግስት የጸጥታ ኃይሎች መሰበሩን፣ የፓርቲው መረጃዎች መወሰዳቸውና አመራሮቹና አባላቶቹ መታሰራቸውን የጽህፈት ቤቱ ኃላፊ አቶ ገነነ ሐሳና ለአሜሪካ ድምፅ ተናግረዋል። የክልሉ የመንግስት ኮሚኒኬሽን ጉዳዮች ቢሮ ኃላፊ አቶ ወሰኔለ ስምዖን በፓርቲው አመራሮች መካከል ባለ የእርስ በርስ ሽኩቻ እንጂ በክልሉ መንግስት ላይ የሚቀርበው ክስና ወቀሳ መሰረተ ቢስ ውንጀላ ነው ሲሉ የፓርቲውን ክስ አጣጥለዋል። ሰዎች የታሰሩትም በህግ ጥሰት ተጠርጥረው እንጂ በፖለቲካ አቋማቸው እንዳልሆነም ኃላፊው አክለው ተናግረዋል። የሐዋሳው ዘጋቢያችን ዮናታን ዘብዴዎስ ተጨማሪ ልኳል።
በሐዋሳ ከተማ የሚገኘው የሲዳማ ፌዴራሊስት ፓርቲ ጽህፈት ቤት ጥቅምት 27 ቀን 2016 ዓ.ም በክልሉ መንግስት የጸጥታ አስከባሪ ፖሊሶች መሰበሩን ያስረዱት የፓርቲው ጽህፈት ቤት ኃላፊ አቶ ገነነ ሐሳና ድርጊቱ የተፈጸመው ተፎካካሪ ፓርቲን ለማዳከም ነው ብሏል።
ባለፈው ጥቅምት 27 በቀኑ 9 ሰዓት አካባቢ ልዩ ክልል ሲዳማ ክልል ፖሊስ ኮሚሽን አማካኝነት ቢሮውን ወሮብናል። ይህንን ሲያደርጉ መጀመሪያ ህዝብ ፊት በዲስፕሊን ጉድፈት ያግድ ነው ፌዴሮስ ብሶ የሚባል አለ ፖሊስ አጅቦ ይዞ አምጥቶ ያው በፓትሮን ነው እነሱም ይዞ መጡት። እነሱ ስለሆነ ቁልፉን ጽህፈት ቤቱ ቁልፉን ይዘው ቀይሩ። ቁልፉን ለአቶ ጴጥሮስ አስረክቦ ያው የመንግስት አካላት ጋር ነው እየሰሩ ያሉት፣ ለማፍረስ ነው እየሰሩ ያሉት። ያው እኔን ጨምሮ በአሁኑ ሰዓት ቢሮን እየገባን አይደለም፣ 12 ስራ አስፈጻሚ አካላት ማለት ነው። ስለዚህ አሁን ዛሬ 10 ስራ አስፈጻሚ አባላት ድጋሚ የፍርማ ተፈራርመን ምርጫ ቦርድ ድጋሚ አቤቱታ አሁን ያቀርበናል። በአሁኑ ሰዓት ቢሮ ተወሯል፣ በመንግስት አካል ነው። ፓርቲውን ሰነድ እንደፈለጉ እየበረበሩ እየዘረፉ ነው።
የፓርቲው ዋና ጽህፈት ቤት በኃይል እንዳይሰበር ለማስቆም ሲሞክሩ በፖሊስ ከተያዙት በተጨማሪም 22 የፓርቲው አመራሮችና አባላት መታሰራቸውና 48 የፓርቲው አባላት ላይ የእስር ማዘዣ መውጣቱን አቶ ገነነ ገልጿል።
ማዕከላዊ ኮሚቴ አባላት ጭምር እና ወረዳ አስተባባሪዎች ጭምር አሁን 12 ደርሷል። ያው ሌሎች ደጋፊዎች ናቸው ተፈፋን ተደግፋላችሁ ተብሎ ታሰሩት ወደ 22 አለ በአሁኑ ሰዓት እስር ቤት ይነሳን ምንም መረጃ የላችሁም እያጣርን እያለ ሁለት ወር ነው አሁን እስካሁን ታስረው ነው አለ። እነሱ መረጃ እያሰባስበን እላለ ግን መጀመሪያ በቂ መረጃ አለን ፓርቲ ክልሉን ለማፍረስ ብሎ ነው ያሰሩት። ግን ምንም እስካሁን በልጆች ላይ የተገኘው ምንም መረጃ የላቸው ዝም ብሎ እያንገላቱ ነው እስር ቤት እያመላለሱ አሁንም ሌሎች 48 አሁንም ሌላ ተፈላጊ አለ ብሎ እያሰሱ ነው። አሁን እኛ አባላት አሁን ተሰደናል። አብዛኛው ማዕከላዊ አባላት እኮ ኮሚቴ አሁን ስደት ላይ ነው።
የሲዳማ ብሔራዊ ክልላዊ መንግስት ኮሚኒኬሽን ጉዳዮች ቢሮ ኃላፊ አቶ ወሰኔለ ስምኦን በወንጀል የተጠረጠሩ ግለሰቦች መታሰራቸውን ተናግሯል።
መንግስት አንዱ ግዴታው ህግ የማስከበርና የህግ የበላይነት ይጠብቃል የሚል እምነት ነው የሚኖረኝ። ክልላችን ውስጥ በተለያየ መልኩ በዚህ በአመራርነት ላይ ያላቸውን ኃላፊነት በአግባቡ ባለመጠቀም እንዲሁም ሚዲያ አጠቃቀም ጋር ተያይዞ በአገሪ ደረጃ ባሉ ህጎች መሰረት ጥፋተኞች ናቸው በሚል በህጉ መሰረት ተጠርጥረው የተያዙ ሰዎች አሉ። የእነዚያ ሰዎች ጉዳይ በህግ እየታየን ያለው ሂደቱ ያለ ነው። እሱም ለወደፊት የሚታይ ነው የሚሆነው እና አያያዛቸው ማንኛውም ዜጋ ክብሩ ተጠብቆ ተጠርጣሪ እንደሚደረገው ተደርጎ ተይዞን ያሉት በሚታይ ነው የሚሆነው። እሱ በፕሮሰስ ላይ ነው። ፕሮሰሱ ሲያልቅ እንግዲህ ለሚዲያ የምንገልጽ ነው የሚሆነው።
በክልሉ መንግስት ላይ የሚቀርበው ክስና ወቀሳም መሰረት የሌለው ውንጀላ ነው ሲሉም አጣጥለውታል።
በእኛ ክልል ደረጃም በፖለቲካ አስተሳሰባቸው የሚታሰር ሰው የለም። ስለዚህ ነገሮች መደባለቅ የለባቸውም። ሴኩላር መንግስት ነው ያለን። ማንም ሰው ኢትዮጵያ ውስጥ በምታውቀው መልኩ የተለያየ መልኩ ህጋዊ የሆነ ፓርቲ አቋቁሞ የሚሰራበት ሀገር ነው። ማንም በክልላችን በፖለቲካ አስተሳሰቡ ሊጠየቅ አይችልም። ስለዚህ እንደ ሀገር እየተደረደረን ያለ ነው እየተመራን ያለ ነው የፖለቲካ ስርዓትም ስለማይፈቅድ በዚህ ደረጃ የሚመጣ ውንጀላ ትክክል አይደለም ብለን ነው የምናስበው።
አቶ ወሰነላ አክሎ በፖለቲካ አቋማቸው የታሰሩ ሰዎች የሉም፣ የህግ ጥሰት የፈጸሙ ግለሰቦች ተይዘው ጉዳያቸው በህግ አግባብ እየታየ ነው ሲሉ ተናግሯል። የሲዳማ ፌዴራሊስት ፓርቲ ከአንድ ወር በፊት ያለ ህግ አግባብ የታሰሩ የፓርቲው አባላትና አመራሮችን ጨምሮ ተዘርፎብኛል የሚለው የጽህፈት ቤቱ ጉዳይ እልባት ይሰጠኝ ሲል ለሚመለከታቸው አካላት ጥሪ ማቅረቡን ጠቅሷል። ለአሜሪካ ድምፅ ራዲዮ ዮናታን ዘብዴዎስ ሐዋሳም።
ዮናታን እናመሰግናለን። አሁን ደግሞ ወደ ኦሮሚያ ክልል እንመለሳለን። በኦሮሚያ ክልል ምዕራብ አርሲ ዞን አዳባ ወረዳ በአትክልት ልማት ላይ የተሰማሩ አርሶ አደሮች ለአሜሪካ ድምፅ እንደተናገሩት የዘንድሮውን ምርት ለመሰብሰብ ተቸግረዋል። በወረዳው ባለስልጣናት እንደተከለከሉ አመልክተዋል። የወረዳው የግብርና ጽህፈት ቤት ኃላፊ ዶክተር አብዱላህ በይካ ደግሞ ለአየር ንብረቱ ተስማሚ የሆኑ ሰብሎች በየተራ እየተመረቱ እንደሚገኝ አስታውቀው አርሶ አደሩ ምርቱ እንዳይሰበስብ የከለከለው አካል እንደሌለ ገልጸዋል። ፀሐይ ዳምጠው የዚህን ጉዳይ ዝርዝር ትነግረናለች።
በምዕራብ አርሲ ዞን አዳባ ወረዳ የሀሮ ቀበሌ ነዋሪዎች የመንግስትን የበጋ ስንዴ የምርት ወቅት ሳንነካ ባለፈው የክረምት ወቅት የዘራነውን አትክልት ምክር እንዳንሰበስብ ተከልክለናል ሲሉ ምሬታቸውን ገልጸዋል። በወረዳው የሀሮ ቀበሌ ነዋሪ እንደሆኑ የገለጹት አቶ ከድር ጉደቶ በክረምት ወቅት የዘሩት አትክልት አሁን እየደረሰ እንደሆነ ጠቅሰው ምርቱን ግን እንዳይሰበስቡ መከልከላቸውን አመልክተዋል።
እኛ የዘራነው በወርሃ ክረምት ሆኖ ሳለን ለምን በዚህ ወቅት ዘራችሁ እያሉን ነው። አሁን እየደረሰ ያለው በነሐሴ ወር የዘራ ነው እንጂ ከመንግሥት የመስኖ እርሻ ጋር አይገናኝም። ሆኖም አረም ማሳረም መኮትኮትና መንከባከብ አልቻልንም። የወረዳው የግብርና ባለሙያዎች እየከለከሉን በጣም ተቸግረናል።
ወጣት ጎሳዋ ቁማ የአዳባ ወረዳ ነዋሪ እንደሆነ ተናግሮ የአትክልት ምርት ከስንዴ ምርት ትርፍ ጋር አይገናኝም ሲል ጥቅሙንም ያስበልጣል።
ለምሳሌ እኔ አባቴ ከሰጠኝ አንድ ጥማድ መሬት ላይ በፊት ድንች ያመረትኩ ከአርባ እስከ 45 ኩንታል አገኛለሁ። ይህን የማገኘው በበጋ ወቅት በመስኖ እያለማሁ ነው። በክረምት ወቅት ደግሞ 15 ኩንታል ስንዴ አገኛለሁ። አሁን ግን በበጋው በመስኖ ስንዴ አምርቱ ተብለን እኔ ለሶስት አዝመራ እንድዘራ ተገድጄ ከሶስት ኩንታል ስንዴ በላይ አላገኘውም። በክረምትም ስንዴውን ቀጥሉ ስንባል አራት ኩንታል ብቻ ነው ያገኘሁት። በዘር ወቅት የወረዳው አመራሮች ይከታተሉኛል። ምርቱን ስንሰበስብ ግን በቦታው አይገኙም። ከዚህ የተነሳ ዘንድሮ በክረምት ወቅት አትክልት ብናመርት ለምን ዘራችሁ ተብለን እንዳንሰበስብ ተደርገናል። በጣም ችግር ውስጥ ነን። የሚመለከተው አካል መፍትሄ እንዲሰጥን እንጠይቃለን።
የምዕራብ አርሲ ዞን የግብርና ጽፈት ቤት ኃላፊ ዶክተር አብዱላይ ቤካ ምርቱን በፈረቃ ለማከናወን የጋራ ስምምነት ላይ ተደርሶ ሳለ ከግል ጥቅም አንጻር የቀረበ ነው ያሉት የአርሶ አደሮቹ ቅሬታ አግባብነት እንደሌለው ተችተዋል። በምትኩ የስንዴን ምርት በእጥፍ ለማሳደግ ሀገራዊ ቅድ እንደተያዘና ይህም የብዙዎችን ተጠቃሚነት እንደሚያረጋግጥ አብራርተዋል።
በመጀመሪያ ዙር ስንዴ የዘራ ሰው አትክልት ብቻ ሳይሆን ጥራጥሬም እንዲዘራ ተወያይተን ከስምምነት ላይ ደርሰናል። ይህም መሬቱ ምርት እንዲሰጥ በማሰብ ነው። በእኛ ዞን በአሁኑ ወቅት እንደ የወረዳው ቢለያይም የበጋ እርሻ ተጀምሯል። ከዘር በኋላ ውሃ እያጠጡ ያሉ አሉም። ቡቃያው በቅሎም የኬሚካል ርጭት የተጀመረባቸውም አሉም። አርሶ አደሮቹ ቅሬታ ያቀረቡት ከግል ጥቅም አንጻር ነው። የእኛ ዓላማ ደግሞ ሁሉን አቀፍ የህዝብ ተጠቃሚነትን ማረጋገጥ ነው። በአዳባ እንደ ወረዳ ተወያይተን ወደ ስራ ስለገባን ስንዴ ሳይሆን ሌላ ምርት ማምረት ይሻለኛል የሚል ሰው ትክክል ነው ብዬ አልወስደውም።
በክረምቱ ወቅት እየቀያየሩ መዝራት እንደሚቻል የገለጹት ኃላፊው ዶክተር አብዱላሂ በአገር አቀፍ ደረጃ ምርታማነትን ለማሳደግ ስንዴን በመስኖ ለማልማት የተሰጠው አቅጣጫ ግን አስገዳጅ እንደሆነ አስታውቋል።
ከዚህ ቀደም በመስኖ በምንዘራበት አካባቢም በክረምቱ ወቅት ምንም አይመረትም ነበር። ዝናቡ ሲቆም በመስኖ አትክልት ይለማል። ወቅቱም ለምርቱ ጥሩ ነው። አርሶ አደሮቹ ብዙ ገንዘብ ያገኙ ነበር። ነገር ግን እንደ ሀገር ውሃውን በአግባቡ መጠቀምና ለህዝባችን አንገብጋቢ ችግር ማዋል አለብን በሚል መንግስት ባስቀመጠው አቅጣጫ ለስንዴ ልማት ቅድሚያ ሰጠናል። አሁንም ይኸው ይቀጥላል። እውነት ነው፣ በገንዘብ ደረጃ ትርፍ በጣም ልዩነት አለው። ስንዴ ግን የአገር ህልውና ጉዳይ ስለሆነም በዚሁ አግባብ መረዳት ብቻ ልላለሁ።
የዞኑ ግብርና ጽህፈት ቤት ኃላፊ ይህንን ይበሉ እንጂ አርሶ አደሮቹ ግን ከስንዴ ምርት ምንም አይነት ትርፍ እያገኙ እንዳልሆነና የተለያዩ ሰብሎችን ለማምረት እንደተቸገሩ ተናግረዋል። ለአሜሪካ ድምፅ ፀሐይ ዳምጠው ከአዲስ አበባ።
በማዳመጥ ላይ የምትገኙት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁን የአሜሪካ ድምፅ የአርብ ምሽት ስርጭታችን ነው። በመቀጠል ደግሞ ወደ መካከለኛው ምስራቅ እናቀናለን። እስራኤል በሐማስና በእስራኤል ጦርነት ለተፈናቀሉ ፍልስጤማውያን እርዳታ እንዲደርስ የእፎይታ ጊዜ መፍቀድ ከጀመረችበት እንደ አውሮፓውያን አቆጣጠር ከጥቅምት 21 ጀምሮ የእርዳታ ተሽከርካሪዎች በየቀኑ ወደ ጋዛ እየገቡ ነው። ይሁን እንጂ ተሽከርካሪዎቹ ወደ ተከበበችው ጋዛ ከመግባታቸው በፊት እስራኤል የተጫነውን መፈተሽ ስለሚኖርባት በጥብቅ ወደ ታዘዙበት አቅጣጫ ማምራት ይኖርባቸዋል። የቪኦኤዋ ዘጋቢ ናታሻ ሞዝጎቪያ ግብፅና እስራኤልን ከሚያቋርጠው ከኒትዝና ድንበር ተከታዩን ዘገባ ልካለች። ደረጀ ደስታ ያስደምጠናል።
በሐማስና በእስራኤል መካከል ያለው ጦርነት ከጀመረበት ጊዜ አንስቶ ከግብፅ ውሃ፣ ምግብ፣ የሕክምናና ለመጠለያ የሚሆኑ ሰብአዊ አቅርቦት የጫኑ 700 የጭነት መኪናዎች ጋዛ ገብተዋል። ከነዚህ ውስጥ 100 ያህሉ እስራኤል ውስጥ በምትገኘው የኒትዛና ድንበር ማቋረጫ በኩል እያለፉ ነው። ወደ ጋዛ ሰርጥ በድብቅ ሊገባ ይችላል የሚባል ማንኛውም ነገር የሚፈተሸው እዚህ ነው። የግብፅ ሰሌዳ ያላቸው ተሽከርካሪዎች ከቀኑ 8 ሰዓት ላይ ኒትዛና መድረስ ይጀምራሉ። እያንዳንዱ ተሽከርካሪ ላይ የተጫኑ የጭነት አይነቶች ለየብቻ ይፈተሻሉ። ተቀጣጣይ ፈንጂዎች ይኖሩ እንደሁ በሚያነፈንፉ ውሾች ይፈተሻሉ። ከሁለት እስከ 3 ሰዓታት ቆይታ በኋላ ከ20 እስከ 30 የሚደርሱ በአጀብ የሚጓዙ የጭነት ተሽከርካሪዎች ወይም ኮንቮይ በግብጽ ድንበር በራፋ በኩል ወደ ጋዛ በሚያቋርጠው መንገድ ሲያልፉ በእስራኤል መከላከያ ኃይሎች ይፈተሻሉ። የእስራኤል መከላከያ ኃይሎች የጋዛ ማስተባበሪያና አገናኝ አስተዳደር ኃላፊ ኮሎኔል ሞሼ ቴትሮ በጋዛ የተፈናቀሉትን ፍልስጤማውያን ሁኔታ ቀውስ ሳይሆን ሰብአዊ ፈተና ሲሉ ይጠሩታል።
We know that the civil situation in the Gaza Strip is not an easy one.
በጋዛ ሰርጥ ያለው የሲቪሎች ሁኔታ ቀላል እንዳልሆነ እናውቃለን። ብዙ ፈተናዎች እንዳሉ እናውቃለን። ብዙ ችግሮች እንዳሉ እናውቃለን። ማለት የምችለው በጋዛ ሰርጥ ምንም አይነት ሰብአዊ ቀውስ የለም ነው። ጦርነት ላይ ነን። ይህን ጦርነት እኛ አልመረጥንም። ይህንን ጦርነት መጀመር የመረጠው ሐማስ ነው።
ቴትሮ የጭነት ተሽከርካሪዎች ብዛት ለማስተናገድ እስራኤል በኒትዛና መሻገሪያ ላይ የደህንነት ቁጥጥር አቅሟን ከእጥፍ በላይ ማድረግ ነበረባት ብለዋል።
ከዓለም አቀፍ የቀይ መስቀል ኮሚቴና ሌሎች ዓለም አቀፍ ድርጅቶች ጋር ለሆስፒታሎች የሚሆኑ የሕክምና አቅርቦቶችን እያስተባበርን ነው። የቆሰሉትን ወደ ግብጽ የማውጣቱ ሥራ እያስተባበርን ነው። በመሠረቱ በየቀኑ እንዲህ አይነት ቅንጅት የማይደረግበት ቀን የሚኖረው ሐማስ ያቆመው ብቻ ነው እንጂ በእስራኤል ወገን አይደለም።
ቴትሮ የሰብአዊ እርዳታው ለወታደራዊ አገልግሎት ተቀይሮ እስካልዋለ ድረስ ይቀጥላል ብለዋል። እስራኤል ወደ ጋዛ ምንም ነዳጅ እንዳይገባ ስለመከልከሏ የሚሰነዘረውን ትችትም ውድቅ በማድረግ ሐማስ ከተዋጊዎቹ ይልቅ ሕዝቡን ለመርዳት ቢፈቅድ ብዙ ነዳጅ አለ ሲሉም ተናግረዋል።
ከጦርነቱ በፊት ምን ያህል ነዳጅ ወደ ጋዛ እንደገባ እናውቃለን። እና አንድ ሰው በቂ ነዳጅ የለም ሲለን እሱ ልንጠይቀው የሚገባን አንድ በጣም አስፈላጊ ጥያቄ ያለ ይመስለኛል። ታዲያ ይህ ነዳጅ በጋዛ ከተማ ስር ወደሚገኘው የሽብር ዋሻዎች ለምን ትወስዳለህ? ስለዚህ አሸባሪዎች መብራት እንዳላቸው ታውቃለህ።
በራፋ የተባበሩት መንግስታት የፍልሰተኞችን ጉዳይ ተቀብሎ ፍልስጤማውያንን የሚያገለግለው ተወካይ ድርጅት የሰብአዊ እርዳታ ስርጭትን ስራ ተረክቦ ጭነቶችን ወደ ተለያዩ ተሽከርካሪዎች ይደለድላል። ከጦርነት በፊት ብዙ የጭነት ተሽከርካሪዎች ከእስራኤል ወደ ጋዛ በቀጥታ ሄዱት በኬረም ሻሎም ማቋረጫ በኩል ነበር። በአሁኑ ጊዜ ሁለቱም የኬረም ሻሎም እና የኢሬዝ እግረኛ ማቋረጫ ተዘግተዋል። ቴትሮ ሐማስ በኢሬዝ ላይ ባደረሰው ጥቃት 3 ወታደሮቻቸውን እንዳጡ በመግለጽ ብዙ አገሮች በጦርነት መካከል በጠላት ወገን ላለ ሲቪል የህዝብ ደህንነቱ የተጠበቀ መተላለፊያና የሰብአዊ እርዳታ በማቅረብ እስራኤል እያደረገች ያለችውን አያውቁትም ሲሉ ተናግረዋል።
ከአሜሪካ ድምፅ የሚተላለፈው የአርብ ምሽት ስርጭት ይቀጥላል። ቀጣዩም ዘገባ ከመካከለኛው ምስራቅ ውጥረት ጋር የተያያዘ ነው። እስራኤል በሰሜን ጋዛ የሰብአዊ ድጋፍ አገልግሎት እንዲዳረስ በየዕለቱ ለአራት ሰዓታት ያክል ተኩስ ለማቆም መስማማቷን የዩናይትድ ስቴትስ ብሔራዊ ደህንነት አማካሪ ቃል አቀባይ ጆን ኬርቢ አረጋግጠዋል። መግለጫ የወጣው ፍልስጤማውያን ላይ እየደረሰ ያለውን ጉዳት ተከትለው የዲሞክራቲክ ፓርቲ አንዳንድ የኮንግረስ አባላትን ጨምሮ እያደገ የመጣውን ቁጣ ተከትሎ ነው። የአሜሪካ ድምጿ ከፍተኛ የዲፕሎማሲ ዘጋቢ ሲንዲ ሴን ዘገባን ኤደን ገረመው እንደሚከተለው ታስደምጠናለች።
የዩናይትድ ስቴትሱ ፕሬዚዳንት ጆ ባይደን በሺዎች የሚቆጠሩ ፍልስጤማውያን ጦርነቱንና የእስራኤልን የቦምብ ጥቃት ሸሽተው እየተሰደዱ ባለበት በአሁኑ ሰዓት በእስራኤልና በሐማስ መካከል የተኩስ አቁም እድል አለ ወይ ተብለው ተጠይቀው ምንም አይነት እድል የለም ሲሉ መልሰዋል። በማስከተልም የእስራኤሉ ጠቅላይ ሚኒስትር ቤንጃሚን ኔታንያሁ የአሜሪካንን ጥያቄዎች ባለመስማታቸው ይበሳጩ እንደሆነ የተጠየቁ ሲሆን እንዲህ በማለት ነበር ምላሻቸውን የሰጡት።
ተስፋ ካደረጉት በላይ ትንሽ ረዘም ያለ ጊዜ ፈጅቶበታል።
በሐማስ የሚተዳደረው የጋዛ የጤና ጥበቃ ሚኒስቴር ጦርነቱን ከቀሰቀሰውና ሐማስ በእስራኤል ላይ 1400 ሰዎችን በመግደል ካደረሰው ጥቃት በኋላ እስካሁን ድረስ በግዛቱ ከ10000 ሰዎች በላይ በእስራኤል ተገድለዋል ሲል አስታውቋል። የዩናይትድ ስቴትስ ውጭ ጉዳይ ሚኒስትር ምክትል ቃል አቀባይ ቬዳንት ፓቴል በሰሜናዊ ጋዛ ውስጥ ለሚደረገው ውጊያ በየዕለቱ ለአራት ሰዓታት ያህል የሰብአዊ ረፍት እንዲኖር እስራኤል መስማማቷን በመግለጫ አስታውቀዋል።
በሰሜን ጋዛ ግጭት ካለባቸው ቦታዎች የሚሰደዱ ሰዎች የሚያስተላልፉ 2 የሰብአዊ ድጋፍ መተላለፊያ ኮሪደሮች አሉ። የመጀመሪያው ኮሪደር ላለፉት ጥቂት ቀናት በቀን ለአራትና አምስት ሰዓታት ክፍቱ ነው የቆየ ሲሆን በብዙ ሺዎች የሚቆጠሩ ወደ ሰላማዊ ስፍራ እንዲደርሱ አድርጓል። ሁለተኛ መንገድ ደግሞ ሰርጡን ይዞ የሚሄድ ሲሆን በማዕከላዊና በደቡብ ያሉ ሰዎች ወደ ሰላማዊ ስፍራዎች እንዲጓዙ ረድቷል።
ረቡዕ ዕለት በዩናይትድ ስቴትስ ሕግ መወሰኛ ምክር ቤት ውስጥ የእስራኤል መንግስት ተቃዋሚዎች አብዛኛው የዴሞክራቲክና የሪፐብሊካን ሕግ አውጪዎች ለእስራኤል ያላቸውን ጠንካራ ድጋፍ በገለጹበት ችሎት ላይ ተገኝተዋል። ነገር ግን አንዳንድ ዴሞክራቶች በጋዛ በተገደሉት ንጹሐን ዜጎች ጉዳይ ተጨንቀዋል። የዴሞክራቲክ ፓርቲ አባል የሆኑት ጆአኩዊን ካስትሮ እስራኤል በጋዛ ላይ ከ20000 በላይ ቦምቦችን ብትተኩስም የተለቀቁት ታጋቾች ግን 5 ብቻ ናቸው ብለዋል።
እንደሚመስለኝ የእስራኤሉ ጠቅላይ ሚኒስትር ቤንጃሚን ኔታንያሁ ከታጋቾች መለቀቅ ይልቅ የደቦ ቅጣትን ቅድሚያ የሰጡ ይመስለኛል። ስለዚህ እኔ ይህ ጉዳይ እጅግ አሳስቦኛል።
ሌላው የዴሞክራት ፓርቲ አባል ደግሞ አዲሱ የምክር ቤቱ አፈ ጉባኤ ማይክ ጆንሰን ዩናይትድ ስቴትስ ለእስራኤል በምታደርገው ወታደራዊ ድጋፍ የራሳቸውን ፖለቲካ እየተጫወቱ ነው ይላሉ።
ተናጋሪ ጆንሰን የእስራኤል ብቻ ድጋፍ ማድረግ ያቅድ ለውይታ መጡ። ይህ የበጀት ማሟያ እቅድ ከዚህ በፊት ታይቶ የማይታወቅ ነው። እስራኤልን በአገር ውስጥ ፖሊሲ ዓላማዎቿ እርዳታ ማድረግን ያስቀምጣል። እናም ይሄ በዩናይትድ ስቴትስ ኮንግረስ በኩል የማለፍ ዕድል የለውም።
በአንጻሩ የሪፐብሊካኑ የውጭ ጉዳይ ፖሊሲ ኮሚቴ ሊቀመንበር ሚካኤል ማካል እየሆነው ባለ ነገር ይስማማሉ።
And let me just say I too agree we need to move
ልናገርና እኔም በዚህ ስማማለሁ። ከሩሲያ ወደ ዩክሬንና አውሮፓ ስጋት፣ ከኮሙኒስት ቻይና ወደ ታይዋንና ፓሲፊክ ስጋት፣ ከፓሲፊክ ስጋት ወደ ብሔራዊ ደህንነት የርዳታ ፓኬጅ በፍጥነት መሄድ አለብን። አያቶላህ በኢራን ወደ እስራኤል በደቡብ ምዕራብ ድንበርና ዙሪያዎቹ ባሉ በስጋቶችም ጭምር።
በሴኔት ውስጥ አብላጫ ስፍራ ያላቸው ዴሞክራቶች ባለፈው ሳምንት የሪፐብሊካን አብላጫ ባለበት በተወካዮች ምክር ቤት ለእስራኤል የአየርና የሚሳኤል መከላከያ ስርዓቶች የገንዘብ ድጋፍ እንዲደረግ የሚፈቅደውን የ14.3 ቢሊዮን ዶላር እቅድ አልተቀበሉትም። ዴሞክራቶች ለእስራኤል የሚደረገው ድጋፍ የሀገሩ ግብር ተጠያቂ ኤጀንሲ አገልግሎት በጀት ላይ ቅነሳ እንዲደረግ የሚያደርግ ነው በማለት የሪፐብሊካኖችን ሀሳብ ተቃውመዋል። ለሲንዲ ሴን ዘገባ ኤደን ገረመው።
ያዳመጣችሁ ያላችሁት በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሳት ቻናል 57 ላይ በቀጥታ ከዋሽንግተን ዲሲ የሚተላለፍላችሁን የአሜሪካ ድምፅ ስርጭታችን ነው። የመጀመሪያውን ምዕራፍ ስርጭት አጠናቀን የሁለተኛው አጋማሽ የመጀመሪያ ስርጭትን የምንሰማበት ሰዓት ላይ ደርሰናል። የመጀመሪያው ዘገባ ዓለም አቀፉ ማህበረሰብ የችግሩም የመፍትሄውም አካል የሆነበትን አንድ ወር ያስቆጠረውን የእስራኤል ሐማስ ግጭት ይዳስሳል። አንድ ወር ያስቆጠረው የእስራኤል ሐማስ ጦርነት እጅግ ተጠናክሮ መቀጠሉንና ችግሩም ሆነ መፍትሄው በሁለቱ ወገኖች እጅ እንደሆነ በእስራኤልና በኢትዮጵያ የሚኖሩ ነዋሪዎች ወደ እኒሁ ምሁራን ለአሜሪካ ድምፅ ተናግረዋል። በቴል አቪቭ ዩኒቨርሲቲ የሰማያዊ ስነ ቋንቋ ከፍተኛ መምህር ዶክተር አንበሴ ተፈሪና በባህር ዳር ዩኒቨርሲቲ የጋዜጠኝነትና ኮሚኒኬሽን መምህር ዶክተር ጀማል መሐመድ ዓለም አቀፉ ማህበረሰብ የችግሩም የመፍትሄውም አካል እንደሆነ ገልጸዋል። በደቡብ እስራኤልና በኢየሩሳሌም ነዋሪ የሆኑት ወይዘሮ ጸጋ ብሩክና አቶ አትክልት ተስፋይም ከወር በፊት በሐማስ ከተካሄደው ጥቃትም በኋላ አሁንም በችግር ላይ እንደሆኑ አመላክተዋል። ደረጀ ደስታ የዚህን ጉዳይ ዝርዝር ይዟል።
በጋዛና እስራኤል ድንበር አቅራቢያ በመትገኘው አሽዶድ ከተማ የሚኖሩትና የሶስት ልጆች እናት ወይዘሮ ጸጋ ብሩክ ባለፈው ወር ሐማስ አድርሶብናል ካሉት ድንገተኛ ጭፍጨፋ ወዲህ ተዘግተው መቀመጣቸውንና በከፍተኛ ችግር ውስጥ እንደሚገኙ ይናገራሉ።
እኛ ያለንበት አካባቢ ከጋዛ በጣም ቅርብ ነው በሚባልበት ቦታ ነው ያለነው። 40 ኪሎ ሜትር ርቀት ነው ያለው በመሐላችን አሽዶድ የሚባልበት ከተማ ነው የምንኖረው እኛ።
አሁንም እዛው ነው ያሉት?
እዛው ነው ያለሁት። በጣም ቅርብን በቀይንትን ነው ምልክት ያደረጉት እኛንም አካባቢ ምን ልበል። በጣም ከባድ ነው ለኛ ለልጆቻችን። ልጆቻችን በጣም ትልቅ ጭንቀትና ውጥረት ላይ ነው ያሉት።
ወይዘሮ ጸጋ በቀን 3-4 ጊዜ ከሐማስ ይላኩብናል ባሉት ሚሳኤል አደጋ እንዳይደርስባቸው የማንቂያ ደውል እየደረሳቸው እንደሆነም ይገልጻሉ።
ማንቂያ ደውል እንትን ካለ በኋላ በ45 ሴኮንድ ውስጥ ሰው የሚገባበት ቦታ አለ፣ ከዛ መድረስ አለብን። እዛ አስበው ትልልቅ ሰዎች፣ እድሜያቸው ከፍ ያለ ሰዎች፣ የታመሙ ሰዎች ሮጠው መሄድ የማይችሉም። ቤታቸው ደግሞ ያ መጠለያ ሚሳኤል ማይበሰው ክፍል ከሌለ ያው ቁጭ ብሎ ሞት መጠባበቅ ነው።
በሐማሱ ጥቃት የወዳጆቻቸው ቤተሰቦች እንደተገደሉባቸው የሚናገሩት የኢየሩሳሌሙ ነዋሪ አቶ አትክልት የተፈናቀሉባቸው ቤተሰቦቻቸው በችግር ላይ እንደሚገኙ ይገልጻሉ።
የኔ ቤተሰቦች ራሱ ብዙዎቹ ማቃቸው ቤታቸውን አንድ ወር በሙሉ አላዩትም። አሁን የሚኖሩት ከሰዎች ቤት ሂደው ግማሾቹ በአንድ ክፍል ውስጥ 5 ሰዎች ለምን ቤታቸው ስለፈረሰ ግማሾቹ ስለቃጠለ፣ ብዙውን ጊዜ ደግሞ ያው የሚሳኤል ጉዳዩ እየመጣ ስለሆነ እና ስለሚተኩሱ ሐማስ ቤታቸውን ለቀው ወደ ሌላ ቦታዎች ይኖራሉ። እዛ ውጭ ደግሞ ያው የተወሰኑ ጓደኞቼ የማቃቸው የጓደኞቼ ወንድሞች እህቶች ሞተዋል። ይህንን ሀዘን ብዙውን ጊዜ ለመስማት በጣም ይከብዳል። እኛ ምን መኖር የምንፈለው በሰላም ነው።
እስራኤል በአጸፌታው ላወጀችውና አሁን በጋዛ ለቀጠለችው ጦርነት ምክንያት አድርጋ የምታቀርበው ይህን መሰሉን ጥቃት ነው። ለጥቃቱ ተጠያቂ ነው ያለችውን ሐማስን ጨርሶ ለመደምሰስ በአየርና በምድር የጀመረችው የተቀናጀ ማጥቃት ተጠናክሮ ከቀጠለ አንድ ወር ሞልቶታል። ሐማስ የሚቆጣጠረው የጤና ሚኒስቴር እንዳስታወቀው እስካሁን ሕፃናትና ሴቶችን ጨምሮ በእስራኤል ጦር የተገደሉ ፍልስጤማውያን ቁጥር ከ10,000 በላይ ደርሷል። በባህር ዳር ዩኒቨርሲቲ የጋዜጠኝነትና ኮሚኒኬሽንስ መምህር ዶክተር ጀማል መሐመድ ሐማስ ይህን ባያደርግም እስራኤል አሁን ያሰበችውን ከመፈጸም የሚመልሳት የለም፣ ፍልስጤማውያንም ከግድያ ድነው አያውቁም ሲሉ ይከራከራሉ።
ምክንያቱም እዛ እየተካሄደ ያለው እኮ ጭቆና እዚህ በጣም የሚዘገን ነው። ይሄ ባይካሄድም ሰዎቹ ዘገንተኛ በሆነ መንገድ እንዲጠፉ እየተደረጉ ያሉ ሰዎች ናቸው። ያለው የካሜራ ማአት፣ የክብተሻው ማአት፣ የሚታሰረው የሚገደ እነሱ ዝሮ ከመሞት እኮ አቁሞ አያውቁም። ከመገደል አቁሞ አያውቁም። ሞት እዛ አካባቢ ቆሞ አያውቅም። ልዩነቱ ምንድን ነው? አሁን በአንድ ጊዜ ብዙ ሰዎችን የመጨፍጨፍ ጉዳይ ነው። በአንድ ጊዜ ቤቶችን ብዙ ቤት ማፍረስ ጉዳይ ነው።
ዶክተር ጀማል የሐማስን ጥቃት አግባብነት ቢቃወሙም የግጭቱን መሰረታዊ መነሻ የሚያስረሳ ሆኖ መቀጠል እንደሌለበት ይሟገታሉ።
ያን ስላደረገ ይህኛውም እንደዚህ ይገባል የሚል አካሎች ከመጀመሪያውም የወረራውን የሚደግፉ መሆን አለባቸው። ለዘፕሮ መጀመሪያ መወረር የለበትም። አንድ አካል አገሩ መያዝ የለበትም። ይህም ስግር እኔ በሽብር መንገድ በዛ መንገድ መፈጸሙ ትክክለማት አይደለም። ግን የመጀመሪያው አሸባሪ ያንተን መሬት ቦታህን የያዘ አካል ነው። ያንተን ቦታ የቀማ አካል ነው። እርሻ እንዳታርስ ያደረገ አካል ነው። በየጊዜው በመስፋፋት ህገወጥ ነው ክንባል የአብዛኛው ጥራይ የሚሰፍርባቸው ቦታዎች በወጥ የሰፈራ ቦታዎች ይባላሉ። ፍልስጤማዊ ደግሞ የሚኖሩበት የስደተኛ ካምፖች ናቸው። ህንጻዎች ሆነ የስደት ቦታዎች ናቸው። በዓለም ላይ ሁለት ሶስት ጊዜ የሚፈናቀል ሰው ማነው ካልክ እዛ ነው ያለው። ይህ ባለበት ሁኔታ ውስጥ መጀመሪያውም ይህን ባያደርጉ ኖሮ የሚለው ያ ትክክል ነው ማለት አይደለም።
በእስራኤል ከሰላሳ ዓመታት በላይ የኖሩትና የቴል አቪቭ ዩኒቨርሲቲ የሴማይ ቋንቋዎች መምህሩ ዶክተር አንበሴ ተፈራ የእስራኤልና የፍልስጤማውያን ጉዳይ በቅዱሳት መጻሕፍትና ከእስራኤል አመሰራረት አንስቶ እስከ ዛሬ ድረስ የዘለቀ በርካታ ውስብስብ ጉዳዮች እንዳሉበት ያስረዳሉ። በተለይም ከኦስሎ የሰላም ስምምነት በኋላ ብዙ ችግሮች እንደተፈጠሩ በእስራኤል በኩል የሚያምኑ ወገኖች እንዳሉ መምህሩ ይገልጻሉ።
በተወሳሰበ ነው። አንድ ችግር ብቻ አይደለም፣ በሁለቱም በኩል አሉ ችግሮች። ይሄ ሰላም ስምምነት ከተደረገ በኋላ የኦስሎ ሰላም ስምምነት የሚባለው ያሲር አራፋት በዛን ጊዜ ስምምነቱም እንደተደረገ በዛ በሰላም ቢሄድ ኖሮ ብዙ ነገሮች ይስተካከሉ ነበር ነው የሚባል እና እስራኤሎች እንደዛ ነው የሚሉ። ያሲር አራፋት ጋር የገቡ ኃይሎች ሽብርተኛ በመሆን አደጋ በማድረግ እስራኤላውያን አልቀው ነበረ። በ96 97 እንደዚህ አውቶቡስ ውስጥ እየገቡ በመፈንዳት ብዙ ብዙ ችግር ፈጥረው ነበረ። በኋላ እንደውም ያ ተካክል የቻለው ምርጫ ስለሌለ አጥር መገንባት ጀመረች ዙሪያውን ከዌስት ባንክ። ድሮ ዝም ብሎ ነበር የሚገባው እና ያንን ለመከላከል አጥር ስትሰራ ያ በጣም ቀነሰ። አሸባሪዎቹን ገብቶ የሚፈነዱትን እነሱን በጣም መቀነስ ቻለ። በዛ የሰው ህይወት መትረፍ ቻለ እንጂ በዛ ቢቀጥል ኖሮ በቃ ብዙ ሰው ያልቅ ነበር። ያ አንደኛ ነው በዛ በእነሱ በኩል ነው። እነሱ እውነቱን ሰላሙን ተቀብለው ሽብርተኝን ሳይጠቀሙ ቢቀጥሉ ኖሮ ጥሩ ደረጃ ይደረስ ነበር የሚሉ አሉ።
በሁለቱም ወገኖች በኩል ያሉትን መከራከሪያዎች ማየት ያስፈልጋል የሚሉት ዶክተር አንበሴ እስራኤል ስምምነቱን የተቀበለች ትምሰል እንጂ በፍልስጤም ግዛቶች የተከለቻቸው ሰፋሪዎች ጉዳይ ፍልስጤማውያን ከሚያነሷቸው መከራከሪያዎች አንዱ እንደሆነ ይጠቅሳሉ።
በሌላ በኩል ደግሞ ሌሎቹ የሚሉት እስራኤል ሰላም ስምምነት አድርግ እንጂ ኦልሬዲ ለፍልስጤም ይገባል በሚባለው ግዛት ውስጥ ሰፋሪዎች በመሰራቸው ምክንያት ከላይ ከሰሜን በኩል ጀምሮ እስከ ደቡብ በኩል ሰፋሪዎች ስላሉ በየቦታው ፍልስጤሞቹ ኢቭን ነጻ መንግስትም ለመሆንም የማይችሉበት ሁኔታ ነው የተፈጠረው። ስለዚህ አሁን የፍልስጤሞቹ ግዛት ምንድን ነው? አንድ ወጥ የሆነ ግዛት ሊሆን አይችልም። ይሄ በእንግሊዝኛው ናን ኮንቲጂየስ ይባላል እና እንደዛ እንዳይሆን ሰፋሪዎቹ በየቦታው ሰፍሮ ነው ያሉት እና ያ እነዛ ስላሉ ሲል ፍልስጤም ራሷን የቻለች በስምምነቱ እስራኤልና ፍልስጤም ራሳቸውን የቻሉ ሀገሮች ሆነው ይኑሩ ቢባልም የሰፋሪዎቹ መኖር ይህን ነገር አዳጋች እንዳደረገው የሚናገሩ ወገኖች አሉ እና ስለዚህ ከሁለቱም ወገኖች በኩል ነው ችግሮች ያሉት።
ዶክተር አንበሴ እንደ ሶስተኛ ምክንያት አድርገው የሚጠቅሱት ከሰላም ስምምነቱ በኋላ በእስራኤል ተጠናክሯል ያሉትን የቀኝ አክራሪዎች ፖለቲካ ነው።
ከሰላም ስምምነቱ በኋላ ብዙ ጊዜ የተመረጠው የቀኝ ክንፍ ነው። የቀኝ ክንፍ ደግሞ በኃይል ላይ እንዲቆይ ድምፅ ማግኘት አለበት። አክራሪ ሆነው አሉ። እነዚያ አክራሪ የሆኑት ደግሞ ሁልጊዜ ሰፈራ መስፋፋት አለበት የሚል አጀንዳ ነው እና እስራኤል ማለት የያዘችው ህጋዊ መሬት የፍልስጤም ኤሪያ በሚባለው ላይ ሰፈራም እንዲስፋፋ ነው የሚፈልጉት። ለምን መንግስት እንደዛ ካላደረገ ደግሞ ያን መንግስት ደግሞ መጣል ይችላሉ። የእስራኤል ደግሞ ችግሩ ምንድን ነው? እንደ አሜሪካ ሁለት ትልቅ ፓርቲዎች ቢኖሩ ችግር አልነበረም። ግን ትንንሽ ፓርቲዎች አሉ ያንን ባላንሱን የሚያሳጡ አሉ። የነሱን ድምጽ ካላገኘ መንግስት ለመመስረት አስቸጋሪ ነው። ብዙም ጊዜ ያንን ያለውን መንግስት ቅርጽ የሚወስኑ ደግሞ ጠቅላይ ሚኒስትሩ ነው። እና ጠቅላይ ሚኒስትሩ ለምሳሌ በጣም ቀኝ ክንፍ ከሆነ የሰላም ሁኔታ እንዲፈጠር አይፈልግም። አመኝ ግራ ክንፍ ከሆነ ደግሞ በቃ ሰላም ፍለጋ በማለት ደግሞ ጥቅማችን አሳልፎ እየሰጠ ነው በማለት የሚጠሱ አሉ። እና ብቻ ችግሮቹ ብዙ ናቸው። አንድ ብቻ ሳይሆን ሁለት ሶስት ችግሮች ናቸው። ያውም ደግሞ በሁለቱም በኩል ነው ያሉት።
ከሐማስ ጋር የተኩስ አቁም ማድረግ እጅ መስጠት ነው የሚሉት የእስራኤሉ ጠቅላይ ሚኒስትር ቤንጃሚን ኔታንያሁ ከፎክስ ቴሌቪዥን ጋር ትናንት ሐሙስ በሰጡት መግለጫ እስራኤል ለተኩስ አቁም ስምምነት ፍላጎት የላትም ብለዋል። ይሁን እንጂ እስራኤል ጋዛን የመቆጣጠር ፍላጎት እንደሌላትም ተናግረዋል። እስራኤል ጋዛን ሙሉ ለሙሉ ከሐማስ ወታደራዊ እንቅስቃሴ ነጻ እስከምታወጣ ወታደራዊ ዘመቻውን እንደምትቀጥል አስታውቃለች። እስከዚያ ድረስ በጋዛ የሚኖሩትም ሆነ በጋዛ ድንበር አቅራቢያ በሚገኙ የእስራኤል ከተሞች የሚኖሩት የነወይዘሮ ጸጋ ብሩክ ስጋት የሚቀጥል ይመስላል። ለአሜሪካ ድምጽ ራዲዮ ደረጀ ደስታ ነኝ። ጤና ይስጥልን።
ደረጀ ደስታን አመሰግናለሁ። በመቀጠል የቆዳ ሕክምናን ዘርፍ የቀየረውን ምርጥ አዳጊ ሳይንቲስት የሚያስተዋውቀን ዘገባ እናሰማችኋለን። ከጥቂት ሳምንታት በፊት በቨርጂኒያ ግዛት ደብሊውቲ ውድሰን ሁለተኛ ደረጃ ትምህርት ቤት ተማሪ ሆነው የ14 ዓመቱ ኢትዮ አሜሪካዊው ሄመን በቀለ የአሜሪካ ከፍተኛ የወጣት ሳይንቲስት 3M ውድድር ላይ የምርጥ አዳጊ ሳይንቲስት ሽልማትን ተቀብሏል። ሄመን የቆዳ ካንሰርን ለማከም የሚያስችል በቀላሉ ገበያ ላይ ሊቀርብ የሚችልና ተመጣጣኝ ዋጋ ያለው ደረቅ ሳሙናን የፈጠረው ኤደን ገረመው ሄመን በቀለንና ወላጆቹን አነጋግራ ያሰናዳችው ዘገባ በመቀጠል ይቀርባል።
የ14 ዓመቱ ሄመን በቀለ 3M በተሰኘው የሳይንስና ተግባራዊ ሕይወት ተቋም የዩናይትድ ስቴትስ ታዳጊ ሳይንቲስት ተብሎ የተሸለመው ከሳምንታት በፊት ነበር። ሄመን ከልጅነቱ አንስቶ የፈጠራ ፍቅርና ህልም ነበረው።
I've always just been passionate about science and creating things and just innovating and
ሁሌም ቢሆን የሳይንስና ነገሮችን የመፍጠር ፍላጎት ነበረኝ። SCTS የተሰኘው የደረቁ ሳሙና ሐሳብ የመጣው ገና ስለ ውድድሩ ሳላውቅ በፊት ነው። ነገር ግን 3M ስለተሰኘው ውድድር ስሰማ ሙከራውን ዝም ብሎ ከማድረግ ስራውን ከመስራት በተጨማሪ ለውድድር ማስገባትና ውጤቱ የት ያደርሳል የሚለውን ለማየት እድሉና ግቡን ፈጠረልኝ። ምንም እንኳን ስራው ከውድድሩ በፊት የተጀመረ ቢሆንም ውድድሩ ግን ስራዬን የማቀርብበት ሁኔታ ፈጥሮልኛል።
3M በአሜሪካ ግዙፍ ሳይንስ ነክ ጥናቶችና ውድድሮችን የሚያካሂድ ተቋም ነው። ተቋሙ ባዘጋጀው ውድድር ሄመን $25,000 አሸናፊ ሆኗል። የሄመን የሳይንስ ፈጠራም በሙከራ ሂደት ስኬታማነቱ ሲረጋገጥ የቆዳ ሕክምና ታሪክን ሙሉ ለሙሉ የሚቀይር ነው።
different aspects to it and different motives.
ሳሙናው የተሰራባቸው የራሱ ምክንያቶችና ሁኔታዎች አሉት። ዋጋው ርካሽ መሆኑና ተደራሽ መሆኑ አንድ ጉዳይ ነው። እንደሚመስለኝ ከልጅነት ያንስቶ በሳይንስ ዓለም የገነኑ ብቻ ሳይሆኑ ለማህበረሰቡ በቀላል ተደራሽ መሆን የሚችሉ መፍትሄዎች ላይ አተኩር ነበር። እንደ ቆዳ ካንሰር ያለ መድኃኒት የተገኘለት ነገር ግን ደግሞ ለሁሉም ሰው መድኃኒቱ ተደራሽ ያልሆነ ዘርፍ አለ። በአለም ላይ በአማካይ ለቆዳ ሕክምና የሚከፈለው ገንዘብ $40,000 ያወጣል። ይህንን ስታስቢው እብደት ይመስላል። ምክንያቱም ያንን መግዛት አቅማቸው የማይፈቅድ እጅግ ብዙ ሰዎች አሉ። ስለዚህ ለሰራ የሞከርኩት ነገር በዘርፉ የሚደነቅ ነገር ብቻ ሳይሆን ለሰዎችም በቀላሉ ተደራሽ የሚሆን ነው።
ወይዘሮ ሙሉመቤት ጌታቸውና አቶ ወንደሰን በቀለ የሄመን ወላጅናትና አባት ሲሆኑ ከሶስት ልጆች መካከል ሄመን ሁለተኛ ልጃቸው ነው። ቤተሰቦቹ የሄመንን ባህሪ እንዲህ ገልጹታል።
ሄመን በጣም መፍጠር ይወዳል። ነገሮችን በጣም መመራመር ከልጅነቱ ይወዳል። ብዙ በመጫወቻ መጫወት አይወድም። ራሱ በፈጣጠረው ነገር መጫወት ይወዳል። በጣም ሶሻል ነው። ከሰው ጋር ማውራት ይወዳል፣ መጫወት ይወዳል። በጣም አንባቢ ነው። የሚሰማ ልጅ ነው። በጣም ያዳምጣል። ትንሽ ትንሹን ያህል ለመንገር እንግዲህ ይሄ እንደዚህ አይነት ልጅ ነው። በጣም ሶሻል ነው። በጣም ከሰው ጋር ወሬ መጫወት፣ ብዙ ጓደኞች አሉት።
ትንሽ ለመጨመር ያህል ሄመን ከልጅነቱ ጀምሮ አንድን ነገር ለማወቅ በጣም ጉጉ ነው። ጓጉቶ ብቻም ሳይሆን ደግሞ እንትኑ ድፍረቱም አለው። አንድን ነገር ሰርቶ ማየት የሚወድ ልጅ ነው ገና ከልጅነቱ ጀምሮ እና በሌላ ደግሞ ጎን ስታዩ ደግሞ ብዙ ሞር መጫወትን ይወዳል። ጓደኞች ጋር አብሮ ጊዜ ማሳለፍ ይወዳል። መጽሐፍ ሌላው ጓደኞቹ ናቸው ከልጅነቱ ጀምሮ። ይህም ይመስላል።
የሄመን ወላጆች ልጃቸው ከህፃነቱ ጀምሮ ያዳበረውን የፈጠራ ፍቅርና ክህሎት ቢያበረታቱም ስሪኤም ስለተሰኘው ስለአሁኑ ውድድር ግን ያወቁት ዘግይተው ነው።
ነገር ብዙ ስለሚሰራ እዛ አሁን ደግሞ እንዲህ ነው የካንሰር ነገር ነው የምመራመረው ሲል ያው በቃ ሁልጊዜም እኛ እንዲህ አይነት ስራ ስለሚሰራ አዲስ አይደለም። ምንም ማንም ከየትም እንዳገኘው አናውቅም። አግኝቶት ኦልሬዲ ኢንትሪውን ካስገባ በኋላ ነው የምንሰማው። እና ላሸንፍ እችላለሁ ይላል። አረተው ይሄ ነገር በጣም ብዙ ሲደክምበት እናያለን፣ ሲለፋ እናያለን። ከአስሩ ግን አንዱን ነው ተብሎ ሲነገረን ነው የዛን ጊዜ በጣም በቃ ነገሩ እውነትም ይሄ ነገር ጥልቅ ነገር ነው ማለት ነው፣ ይህንን ያህል አሳማኝ ነገር ነው ማለት ነው ብለን ያኔ ነው በቃ በደንብ የነቃ ነው። እስከዛ ድረስ ያው ድሮ እንደሚያደርገው የሆነ ነገር እየተወዳደረ ነው ብለን ነበር የተው ነው።
ሲወዳደር ሄመን አንድ ነገር ተወዳድሮ የማሸነፍ ፍላጎቱ አለ እና ያንን ነገር ከልጅነቱ ጀምሬ የማነበው ነገር ነው እና እርግጠኛ ልክ አስር የመጨረሻ ደረሱ ሲባል እኔ ለሱ ለእኔ በቃ በቂ ነው ባይ ነበር። በዛን ሰዓት ቤተሰብ ውስጥ ሁሉ የነበረው ስሜት በቃ ጥሩ መታሃል፣ ራስህን እዚህ ጋር አሳይተሃል፣ ጥሩ ነው። እኛ በዛ ራሱ የመርካት ነገር ነበር። ግን እሱ በዛም አልረካም። እጁ ላይ ያለውን ነገር እስከ መጨረሻው ጥግ እስከ ማድረስ ድረስ ቅድም እንዳልኩሽ ነው፣ በቃ ድፍረቱ ስላለው አቅሙ ስላለው ብዙ የመስራት ፍላጎቱም ስለነበረው ያንን ነው የሰራው።
አባቱ አቶ ወንደሰን ምርጥ አስር ውስጥ መግባቱ በራሱ እንደ ታዳጊ ልጅ ትልቅ ስኬት ነው ብለው ማሰባቸውንና ቤተሰባቸው በዛም መደሰቱን ይናገራሉ። ይህ የአሁኑ ስኬት ታዲያ በሄመን የወደፊት ሕይወት ላይ ትልቅ ሚና ያለው መሆኑን የሚረዱት ወላጆቹ ከትምህርቱ ጎን ለጎን ስራውን እንዲያካሄድ እንደሚጥሩም ይጠቁማሉ።
አዎ፣ ገና እንግዲህ ዘጠነኛ ክፍል ተማሪ ነው። ብዙ ነገር ይጠበቅበታል። ትምህርቱም ላይ ሞር ፎከስ እንዲያደርግ ነው እኛ በጣም የምናበረታታው። ጎን ለጎን ደግሞ ይህን ፍላጎቱ እንዲገታ አንፈልግም እና ሁለቱንም ጎን ለጎን የማስኬድ ነገር ትምህርቱን እየተማረ በጎን በኩል በጎን ደግሞ ይህንን ነገር የማዳበር የማሳደግ ፍላጎቱም ስላለው እኛ ደግሞ እንደ ወላጅ ለመደገፍ ዝግጁ ነን የቻልነው አቅም። ግን ሞር ትምህርቱ ላይ ፎከስ አድርጎ እንዲሄድ ነው በዋናነት የምንፈልገው ያለ
ያው እንዳልኩሽ ነው። በጣም ሰልፍ ድሪቨን ራሱን ነው በጣም እሱ የሚለውን ነው እንግዲህ አሁን እኛ የምንሰማው ምን እንደሚፈልግ። መጀመሪያ በጣም ትረስት አለን እሱ ላይ እና አባቱም እንደነገረሽ ዋናው ነገር ትምህርት ነው። ያው ፉል ታይሙን ትምህርት ላይ ቢያውል ደስ ይለናል፣ ግን ደግሞ ይሄንንም ሪሰርች ደግሞ በጣም ብዙ ደክሞበታል እና ሁለቱንም ጎን ለጎን የሚያስኬድበትን ሁኔታ ለመፍጠር ነው የምንፈልገው።
ሄመን በቀለ በቀጣይ ሊሰራቸው ስለሚያስባቸው ጉዳዮችም ጥርት ያለ ራዕይና ግብ እንዳለው ይናገራል።
የሽልማቱን ገንዘብ ለኮሌጅ ክፍያ አስቀምጠዋለሁ፣ አሊያም ደግሞ ምርምሬን ለማስፋፋት እጠቀመዋለሁ። ምክንያቱም የአሜሪካ የመድኃኒት ጥራትና ቁጥጥር ተቋም FDA ማረጋገጫን ጨምሮ ሌሎች የምስክር ወረቀቶች ስለሚያስፈልጉ ለዚያ መሰል ጉዳዮች ልጠቀሙ እችላለሁ። ሌላው ደግሞ በቀጣይ 5 ዓመት በዚህ ፕሮጀክት ዙሪያ ልሰራቸው የማስባቸው ግቦችን አስፍሬያለሁ። እንደነገርኩሽ የመድኃኒት ጥራትና ቁጥጥር ማረጋገጫ ብቻ ሳይሆን በሰው ላይ የመፈተሽ ፍቃድ የሚሰጠው የፌዴራል ቢሮ ማረጋገጫም ያስፈልገኛል። ይሄ ደግሞ በዲጂታል ብቻ ከተደረገው ሙከራ በተጨማሪ ሳሙናውን ለሕዝብ ይፋ ከማድረግ በፊት በሰው ላይ ለመሞከር ፍቃድ ይሰጣል። ያንን ስጨርስ እንዳሰብኩት ለሕብረተሰቡ ለማዳረስ የብቃት ማረጋገጫ ማግኘት እችላለሁ ማለት ነው። ከዚያ በተጨማሪ ከ5 ዓመት በኋላ በጎርጎሳውያኑ 2028 ይህንን እንደ ትርፍ ጊዜ የተጀመረ ስራ ወደ ግብረሰናይ ተቋም በመቀየር የብዙዎች ሕይወት ላይ በጎ ተጽዕኖ ማሳረፍ እችላለሁ።
ሄመን ከሳይንስ በተጨማሪም የሙዚቃና የስፖርት ፍቅሩም ጠለቅ ያለ ነው። የዩናይትድ ስቴትስ የቨርጂኒያ ግዛት ነዋሪ የሆነው ታዳጊው ሳይንቲስት ሄመን በቀለ ኤስሲቲኤስ የተሰኘው ደረቅ ሳሙናው በዩናይትድ ስቴትስ የመድኃኒት ጥራትና ቁጥጥር ተቋም የማረጋገጫ የምስክር ወረቀቱን ሲያገኝ የቆዳ ካንሰር መድኃኒትን ለማግኘት እጅግ አዳጋች ወደሚሆንባቸው የአፍሪካና የእስያ ሀገራት ሳሙናውን የማዳረስ ህልም እንዳለውም አጋርቶኛል። ከአሜሪካ ድምጽ ለተሰናደው ዘገባ ኤደን ገረመው ከዋሽንግተን ዲሲ።
አድማጮቻችንና ተመልካቾቻችን እስካሁን ድረስ አብራችሁን ስለነበራችሁ በእጅጉ እናመሰግናለን። ዛሬ ላይ የቀረቡትን ዘገባዎችና ተጨማሪ መረጃዎችን በኦፊሻላዊ ገጻችን amharic.voanews.com ላይ እንድትከታተሉ እንድታገኙ እንጋብዛለን። ሳስተናግዳችሁ አመሸው ታፕታሙ ዘይም ነኝ። በቅንብሩ አብራን የቆየችው ደግሞ ብርሃን ኃይሉ ነበረች። ከመላው ባልደረቦቻችን ጋር በመሆን መልካም ሳምንት ይሁንላችሁ እንላለን። መልካም ምሽት። Thank you.